የአሜሪካ ድምፅ ራዲዮ ጣቢያ ነው።
በአንድ ስራ ነበረ ባህር ዳር ላይ ያለቀውን ወጣት በማስመልከት ትናንትና ወቅቱንና ሰዓቱን የቆጠሩ ሰዎች ከዚህ አንጻር ዘግተው ውለዋል። ዛሬ ግን ሙሉ በሙሉ ተዘግቶ ነው ያለው
ጓድላ። ያው እንግዲህ አልፎ አልፎ ያው አሉ የተዘጉ ቤቶች መግዛት ብቻ ሰት የለም፣ ዝግ ነው፣ ሁሉም ነገር ዝግ ነው፣ ትራንስፖርትም የለም።
በኢትዮጵያ በአማራና በኦሮሚያ ክልሎች በተለያዩ ከተሞች የንግድ ቤቶችና የሕዝብ ትራንስፖርት ተቋማት አገልግሎት ማቋረጣቸውን ነዋሪዎች የገለጡ የአካባቢዎቹ ነዋሪዎች ከእነሱ የተወሰዱ ድምጾች ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
They keep on telling us so many things which are not in practice.
So ለውጥ ያስፈልገናል። ለዚያ ደግሞ የሚጠይቀውን ዋጋ ለመክፈል ተዘጋጅተናል። አዲስ ኃይል መግባት አለበት። ምናልባትም ያኔ አሁን በተያዘው ሳይሆን በሌላ አቅጣጫ ያራምደን ይሆናል።
በዛሬው ዕለት በተካሄደው አምስተኛው የኬንያ ፕሬዝዳንታዊ ምርጫ ድምጻቸውን የሰጡ መራጭ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል።
ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልክ በመልክ ተሰናድተው በሁለተኛው አጋማሽ ጠብቋቸዋል።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ማክሰኞ ነሐሴ 2/2009 ዓ.ም ዝግጅቶች ጋር ጥረኛ አስተናጋጆች አሉላ ከበደና
አዲሱ አበበ፣ ፕሮግራም ያቀናብርን ንጉሱ ታምሬ፣ ኦርዴስ ሬደም በመሐንዲስነት ተተክቷል። በቅድሚያ ግን የሰዓቱን የዓለም ዜና በኢትዮጵያ በአማራና በኦሮሚያ ክልል የተለያዩ ከተሞች የንግድ ቤቶችና የሕዝብ ትራንስፖርት ተቋማት አገልግሎት ማቋረጣቸውን ነዋሪዎች እየገለጡ ነው። ለዚህም ምክንያቱ የሚያስቀምጡን ምክንያት ማለት ነው፣ በባህር ዳር ከተማ የዛሬ ዓመት በተቃውሞ ወቅት በጸጥታ አካላት የተገደሉ ወጣቶችን ለማስታወስና አሁን በአማራ ክልል ተግባራዊ መደረግ የጀመረውን የቀን ገቢ ግምት በመቃወም ነው። በኦሮሚያ ደግሞ የታሰሩ የፖለቲካ አመራሮች ይፈቱ የሚልና በቀን ገቢ ግምቱ ላይ መፍትሄ አልተሰጠንም የሚል ይገኝበታል። ወደ ኋላ ላይ ዘገባ እናቀርባለን።
የኬንያ መራጮች ፕሬዚዳንት ኡሁሩ ኬንያታ መንበረ ስልጣኑ ላይ መቆየት አለመቆየታቸውን በሚለየው በዛሬው ምርጫ ከማለዳው ጀምረው ወጥተው ድምጻቸውን ሲሰጡ ውለዋል። የክፍለ ሀገር አስተዳዳሪዎችና የምክር ቤት ተወካዮችንም መርጠዋል። ፕሬዚዳንቱ ከተቃዋሚው መሪ ከራይላ ኦዲንጋ ጋር በአራት ዓመት ውስጥ ለሁለተኛ ጊዜ የሚፎካከሩበት ምርጫ እጅግ ተቀራራቢ እንደሚሆንም ሲተነበይ ቆይቷል። ሁለቱም ዛሬ ድምጻቸውን ሲሰጡ እንደማሸንፍ እተማመናለሁ ነው ያሉት በየበኩላቸው። የማይክል ብራውን እና ጂል ክሬግ ከናይሮቢ የተናገሩ ዘገባዎችን ቆንጅታየ አጣምራ አቅርባለች።
20 ሚሊዮን ለሚሆነው የተመዘገበ መራጭ በሀገሪቱ ዙሪያ የድምፅ መስጫ ጣቢያዎቹ ማልደው ነው የተከፈቱት። ካንጌሜ በሚባል የዋና ከተማዋ የናይሮቢ የችግረኞች ቀበሌ ነዋሪዋ የ31 ዓመቷ ሚልድሬድ ማሉቢ ድምፅ መስጫ ጣቢያው 3 ሰዓት ተኩል ሙሉ ተሰልፋ ተጠባብቃለች። የለውጥ ያለህ እያን ስንጮ ከርመናል። ወጥቼ ድምፄን ካልሰጠው ለውጡ ከወዴት ነው የሚመጣው? ትላለች ሚልድሬድ። ሌላው የናይሮቢ ነዋሪ ሞሪስ ኦሩማ ደግሞ
They keep on telling us so many things which are not in practice.
So ለውጥ ያስፈልገናል። ለዚያ ደግሞ የሚጠይቀውን ዋጋ ለመክፈል ተዘጋጅተናል። አዲስ ኃይል መግባት አለበት። ምናልባትም ያኔ አሁን በተያዘው ሳይሆን በሌላ አቅጣጫ ያራምደን ይሆናል።
የኬንያ ፕሬዚደንት ኡሁሩ ኬንያታ ህዝቡን ድምጽህን በሰላም ስጥ፣ የሀገርህን መስራች አባቶችም አኩራ ሲሉ ህዝቡን ተማጽነዋል። ከኬንያዊ አባት የሚወለዱት የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማም ምርጫው በሰላም እንዲጠናቀቅ ጥሪ አቅርበዋል። የምርጫ ኮሚሽኑ በሶስት የሀገሪቱ አካባቢዎች ከባድ ዝናብ በመጣሉ የድምፅ አሰጣጡን ሂደት እንዳስተጓጎለና የድምፅ መስጫ ቁሳቁስና አስፈጻሚዎችን በሄሊኮፕተር እንዳጓጓዘ ገልጿል። የዩናይትድ ስቴትሱ የካርተር ማዕከል ያሰማራው ታዛቢ ቡድን በጋራ የሚመሩት የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪና የቀድሞ የሴኔጋል ጠቅላይ ሚኒስትር አሚናታ ቱሬ ናይሮቢ የሚገኝ የድምጽ መስጫ ጣቢያ ጎብኝተው ነበር። ሚስተር ኬሪ የሚከተለውን አስተያየት ሰጥተዋል።
It's too early for us to draw any kinds of conclusions, so we're not. But obviously, given what's
ካሁኑ ምንም አይነት ድምዳሜ ላይ ለመድረስ አይቻልም፣ ግን ባለፈው ጊዜ ከደረሰውና ለሀገሪቱ የወደፊት ዕጣ ካለው ቦታ በመነሳት ለመናገር ይሄ ምርጫ እጅግ ትልቅ ቦታ የሚሰጠው ምርጫ ነው። ሕዝቡም ትልቅ ትኩረት ሰጥቶታል።
በኬንያው ፕሬዝደንታዊ ምርጫ አሸናፊው ከአጠቃላዩ ድምጽ 50 ከመቶን፣ በሀገሪቱ 47 ወረዳዎች ከሚሰጠው ድምጽ ደግሞ ቢያንስ 25 ከመቶን ማግኘት ይኖርበታል። ሁለቱም ተፎካካሪዎች ይሄ ካልቀናቸው ማጣሪያ ምርጫ ተካሂዶ ይለየዋል።
በሌላ ተያያዥ ዜና በዛሬው በኬንያ ፕሬዝዳንታዊ ምርጫ በመላው አገሪቱ የነገሰው ውጥረት ናይሮቢ ለሚገኙ ስደተኞች ከፍተኛ ስጋት ምንጭ እንደሆነባቸው የተናገሩ ነው። የተጋጋለው የምርጫ ሂደትና ውዝግብ እርስ በርስ ግጭት ይቀሰቅስ ይሆናል የሚል ስጋት ባሳደረበት እንዲህ ያለው ሁኔታ ለዝርፊያ፣ ለጥቃትና ለእንግልት መጋለጥ ይኖራል የሚል ከፍተኛ ስጋት እንዳሳደረባቸው ወደ ሌላ ሶስተኛ ሀገር ለመሸጋገር በመጠባበቅ ላይ የሚገኙ ስደተኞች ገልጠዋል። በናይሮቢ የሚገኙ የተለያዩ ስደተኞችን አነጋግረናል። በመጽሔት ይቀርባል ዝርዝሩ።
በደቡብ አፍሪካው ፕሬዚዳንት ጄኮብ ዙማ ላይ በታሪክ የመጀመሪያ የሆነው የትምምን ድምፅ ፕሬዚዳንቱን ከስልጣን እንዳላስነሳ ተገለጠ። ከዚህ ቀደም ፕሬዚዳንት ዙማ ላይ 7 ጊዜ የትምምን ድምፅ ቢሰጥም አንዱም ውጤት እንዳላስገኘ ይታወቃል። የአሁኑ የትምምን ድምፅ ግን ፕሬዚዳንት ዙማን ከነ ካቢኔያቸው ከስራ የሚያሰናበት በሆነ ነበር። ምክር ቤቱ ውጤታማ ወይም ተግባራዊ ሊሆን የሚችለው ሞሽን ማለት የውሳኔ ሀሳብ አሳለፈ ለማለት የሚቻለው 201 ድምፅ የሚያስፈልገው ሲሆን ነው። ተቃዋሚዎች ደግሞ 151 ብቻ ነው ያላቸው እና ውጤት አምጪ የሆነ ሞሽን ወይም የውሳኔ ሐሳብ ለማቅረብ 50 አባላት ያስፈልጋሉ። ከዚህ ቀደም 7 ጊዜ እንደታየው ገዢው የደቡብ አፍሪካ ፓርቲ ዛሬም ፕሬዝዳንቱን ከቤተ መንግስታቸው ለማባረር በተነሱ ተቃዋሚዎች ላይ ብርቱና ጠንካራ ሆነው ተነስተውባቸዋል። ይህ የትምምን ድምጽ ግን እንደ አውሮፓ ቆጣጣር በ1994 በአገሪቱ የመጀመሪያ በሆነው ዲሞክራሲያዊ ምርጫ ድል ላደረገው ፓርቲ ትልቅ ስጋት መደቀኑን ANC አመልክቷል። እናንተ ተቃዋሚዎች ራሳችሁ እንደምትሉት ANC ዋና ኢላማ ተደርጓል። ይህን ፓርቲ ከስልጣን ለማውረድ ነው የታቀደው። ለምን? በቀጥታ ለምን ወደ ምርጫ አንገባም? ለምንድን ነው መንግስት ለመቀየር ሌላ ዘዴ ያስፈልገው? ሲሉ የተከራከሩት የመከላከያ ሚኒስትሩና የፓርቲው ቀንደኛ ደጋፊ ኖሲ ዌቪ ማፒሳ ንቁኮላ ናቸው። የትምምን ድምፅ እንዲሰጥ ሀሳቡን ለምክር ቤት ያቀረበው ተቃዋሚው የዲሞክራቲክ አንድነት ፓርቲ በበኩሉ ፕሬዚዳንት ዙማ የፈጸሙት ሙስናና ቅሌት ፓርቲው አገራችን በደቡብ አፍሪካ ውስጥ ኮሳሳ የማይታመንና የማይከበር መስሪያ ቤት ሆኖ እንዲታይ አድርጎታል ብለዋል። አክለውም ዙማ በቅርቡ ጉፕታስ ከሚባል አንድ ሀብታም የህንድ ቤተሰብ ጋር የጀመሩት ከንግድ ጋር የተያያዘ ሙስና በራሱ በቂ የቅሌት ማረጋገጫ፣ ለአገሪቱ ግን ጥሩ ማላገጫና ማፈሪያ ሆኗል ብለዋል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ታይላንድን ለአንድ አፍታ ጎብኝተዋል። በዚሁ ጊዜም ሰሜን ኮሪያ ይህንን የኒውክሌር ትንኮሳዋን እንድታቆም ጫና ማድረግን ጨምሮ በንግድና በክልላዊ ደህንነት ጉዳዮች ዙሪያ መወያየታቸው ተገልጧል። ከፊሊፒንሱ የአህጉራዊ ደህንነት ጉባኤ ሲመለሱ ታይላንድ ጎራ ያሉት የአሜሪካ ዲፕሎማት እንደ አውሮፓውያን የዘመን አቆጣጠር ከ2014 ወዲህ ያቺን አገር ለመጎብኘት የመጀመሪያው አሜሪካዊ የሆኑት ቴለርሰን ባንኮክ ሲደርሱ ከጠቅላይ ሚኒስትሩ እንዲሁም ከውጭ ጉዳይ ሚኒስትሩ ጋር ተገናኝተዋል። አንድ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ለአሜሪካ ድምጽ በላከው መግለጫ መሰረት ውጭ ጉዳይ ሚኒስትሩ ከታይላንድ መሪዎች ጋር በርካታ እንዲሁም የጋራ ትብብርን በሚጠይቁ የንግድና መዋለ ንዋይ ግንኙነት ጉዳዮች፣ ክልላዊ ደህንነትን በመሳሰሉ ጉዳዮችም ጭምር ተወያይተዋል። የዩናይትድ ስቴትስ በሽብርተኝነት የፈረጀችው አንድ የፓኪስታን እስላማዊ የበጎ አድራጎት ድርጅት ወደ ፖለቲካው መድረክ መቀላቀሉን ይፋ አደረገ። ቡድኑ የአሁን አቋሙን ይፋ ሲያደርግ ወደፊት በብሔራዊ ምርጫዎችም ለመወዳደር ዓላማ እንዳለው አመልክቷል። ጃማት ኡድ ዳዋ ወይም በምህጻረ ቃል ጁድ በመባል የሚጠራውና ይህ አወዛጋቢ የተባለው የበጎ አድራጎት ድርጅት በሀፊዝ ሳኢድ የሚመራውና የታገደው የጸረ ህንዱ ታኢብ ድርጅት ግንባር እንደሆነ ይታመናል። እንደ አውሮፓውያን ዘመን አቆጣጠር በ2008ቱን የሞባይል ጥቃት ያቀናበረ መሆኑም ይታወቃል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል።
በስርጭታችን የጊዜ ሰሌዳ መሰረት አሁን ቀዳሚው የዕለቱ አብይ ርዕስ ነው። ታዲያ ከዚያ በፊት በሁለተኛው አጋማሽ ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማለን።
እንግዲህ ከምግብና ከአካል እንቅስቃሴ እውነቱን ለመናገር የምንመላው ምግብ በጣም እጅግ በጣም አስተዋጽኦ አለው ለአንድ ሰው የስኳር በሽታ መዳረግ ከአካል እንቅስቃሴ ሁሉ የበለጠ። ግን ሁለቱን ጥቅም አለው፣ አንዱን ከፍና ዝቅ ለማድረግ ሳይሆን። ግን ከሁለቱ አንዱ ይመረጥ ቢባል ትኩረቱ በይበልጥ ይላል ያለበት መስጠት የሚበላው ምግብ ላይ ነው። እንዳልኩ እነኚህ ስኳር የበዛባቸው መጠጦች እና የመሰሉት ነገሮች ላይ መቀነስ፣ አልኮሆልም በመጠኑ መጠጣት ነው።
ዶክተር ዳንኤል ሽብሩ ናቸው። በዚህ በዩናይት ስቴትስ የጠቅላላ ቀዶ ሕክምና የአንጀትና የካንሰር ቀዶ ሕክምና ልዩ ባለሙያ እንዲሁም የሕክምና መምህር ናቸው። ቅድመ ስኳር በሽታ ምንድን ነው በሚል ለተነሳ ጥያቄ ከቀረበ ሙያዊ ማብራሪያ የተወሰደ ነው። ሙሉ ቅንብሩ በሐኪሙን ይጠይቁ በሁለተኛው አጋማሽ ይቀርባል። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ።
ኢትዮጵያ ውስጥ በአማራና ኦሮሚያ ክልል የተለያዩ ከተሞች የንግድ ቤቶችና የህዝብ ትራንስፖርት ተቋማት አገልግሎት ማቋረጣቸውን ነዋሪዎች እየገለጡ ነው። ቀደም ሲል በዜናውም እንደገለጽ ነው። ለዚህ ምክንያቱ በባህር ዳር በትናንትናው ምሽት እንደዘገብ ነው ባለፈው ዓመት በአካባቢው በተካሄደ ህዝባዊ የተቃውሞ እንቅስቃሴ ወቅት በጸጥታ ኃይሎች የተገደሉ ወጣቶችን ለማስታወስና በተጨማሪም በአሁን ወቅት በክልሉ ተግባራዊ መደረግ የጀመረውን የቀን ገቢ ግምት በመቃወም መሆኑን የአካባቢው ነዋሪዎች ይናገራሉ። በተለያዩ የኦሮሚያ ከተሞች ለተደረገው አድማ ደግሞ ምክንያቱ በእስር ላይ የሚገኙ የፖለቲካ አመራሮች ይፈቱ የሚልና እንደ አማራ ክልሉ ሁሉ በተመሳሳይ ተቃውሞ በቀረበበት በሰሞንኛው የነጋዴዎች የቀን ገቢ ግምት ላይ መፍትሄ አልተሰጠንም የሚሉ ይገኙበታል። ጽዮን ግርማ የተለያዩ ከተማ ነዋሪዎችን አነጋግራ ተከታዩን አቅርባለች።
በአማራ ክልል በባህር ዳር ከተማ የዛሬ ዓመት በተቀሰቀሰው ህዝባዊ ተቃውሞና በጸጥታ አካላት በተወሰደው እርምጃ በርካታ ሰዎች ህይወታቸው ማለፉን የአካባቢውን ነዋሪዎችና የመንግስት ኃላፊዎችን ጠቅሰን ስንዘግብ መቆየታችን ይታወሳል። ይህ ሁኔታም ሀገሪቱን ወደ አልተረጋጋ ሁኔታ ከቷት መቆየቱንና በመጨረሻም በመንግስት በኩል የአስቸኳይ ጊዜ አዋጅ ታውጆ ለአንድ ዓመት መቆየቱም ይታወሳል። በባህር ዳር ከተማ የሚገኙና ስማቸውንም ማንነታቸውንም ድምጻቸውንም እንዳንጠቅስ የጠየቁ ወጣቶች በዚህ ምክንያት በአማራ ክልል በተለይ በባህር ዳርና በጎንደር በሺዎች የሚቆጠሩ ወጣቶች በእስር ላይ እንደሚገኙ ገልጸዋል። ትላንትናና ዛሬም በከተማው ይህንን ለማስታወስ የተቃውሞ አድማ ተጠርቶ የንግድ ቤቶችና የትራንስፖርት አገልግሎት ተቋርጦ መቆየቱን ገልጸዋል። እነዚህ ወጣቶች እንደተናገሩት የዛሬ ዓመት በባህር ዳር ከተማ ህይወታቸው የጠፋውን ሰዎች ለማስታወስ ማህበራዊ ሚዲያና እንደዚሁም ውስጥ ለውስጥ በተደረጉ የአድማ ጥሪ የስራ ማቆም አድማው መጀመሩን ተናግረዋል። እሁድ ሐምሌ 30 ከምሽቱ 3 ሰዓት ተኩል አካባቢ በማን እንደሆነ ያልታወቀ ፍንዳታ ተከስቶም እንደነበር ተናግረዋል። በዛሬው ዕለት የመንግስት የጸጥታ ኃይሎች የተዘጉ ሱቆችን የማስከፈት ስራ እየሰሩና ሰዎችን እያሰሩ እንደሚገኙም ነግረውናል። ይህን በተመለከተ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ጋር ደውለን የነበረ ሲሆን ስብሰባ በመሆናቸው ሊያነጋግሩን እንደማይችሉ ገልጸውልናል። በሌላ በኩል የባህር ዳር ከተማ ፖሊስ መምሪያ ኃላፊ ኮማንደር ዋለልኝ ዳኘው ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጡት መግለጫ በከተማው ፖሊ ሜዳ በተባለው አካባቢ የደረሰው ፍንዳታ በሰው ላይ አደጋ ለማድረሱን ገልጸው ይህንን ድርጊት ፈጽመዋል በሚል የተጠረጠሩ ሰዎች መታሰራቸውን ተናግረዋል።
በዛሬው ዕለት ራሱ ከአራት ያላነሱ ሰዎች ተይዘዋል። መልዕክት ሲያስተላልፉ ዛቻ ሲያስተላልፉ እንዳትንቀሳቀሱ፣ ዝጉ፣ ንብረታችሁ ይድማል፣ እንደዚህ ነው ሶሻል ሚዲያ ላይ የተጻፈውን ነገር እነሱ በተጨማሪነት የሚያስተላልፉ ናቸው። እነዚህ
የታሰሩት ሰዎች ቁጥር 9 መድረሱንና አድማው የተደረገው የከተማውን የተረጋጋ የጸጥታ ሁኔታ መረጋጋት የማይፈልጉ ሰዎች የፈጠሩት ነው ብለዋል። እኛ ያነጋገርናቸው ስማቸውን መጥቀስ ያልፈልጉ ነዋሪዎች በበኩላቸው ሰዎች እየታሰሩ ነጻነታቸውን እየተነፈጉና በዚህ ምክንያት በርካታ ሰዎች እየተንገላቱ ባለበት ወቅት ሰላም አለ ማለት አይቻልም ብለዋል። በወልዲያ ከተማ ያነጋገርናቸውና ስማቸው እንዲደበቅ የጠየቁ ነዋሪ በበኩላቸው በከተማው በዛሬው ዕለት የባህር ዳሩን ተቃውሞ ተከትሎና እንዲሁም በተጨማሪ በአሁኑ ሰዓት ተግባራዊ እየተደረገ ነው ያሉትን የቀን ገቢ ግብር ትመና መብዛት ተከትሎ የአገልግሎት ማቋረጥ አድማ ላይ መሆናቸውን ተናግረዋል።
ሱቆች ተዘግተዋል። የመንግስት መስሪያ ቤቶች ክፍት ናቸው። የንግድ ቤቶች ግን ሱቆች ከትናንትና ጀምሮ ተዘግተዋል። ትራንስፖርት አገልግሎት ባጃጆች አሉ። ባጃጆች አንዳንዶቹ አቁመዋል። ትናንትና የጀመረ ያው ትናንትና በአንድ ስለነበረ ባህር ዳር ላይ ያለቀውን ወጣት በማስመልከት ትናንትና ወቅቱንና ሰዓቱን የቆጠሩ ሰዎች ከዚህ አንጻር ዘግተው ውለዋል። ዛሬ ግን ሙሉ በሙሉ ተዘግቶ ነው ያለው። ዛሬ ማክሰኞ ነው። ከፍተኛ ገበያ የሚገባይበት ወልዲያ ከተማ ነው ማክሰኞ ገበያ የሚባለው። ስለዚህ ዛሬ ገበያ ላይ ብዙም ሰዎች የሄዱም ነጋዴዎች፣ ገበሬዎቹም ያው መጥተው ተመልሰው ነው የሄዱ። ትልቁ ገበያ ላይ ጠዋት ያው አድማ በታኞች ነበሩ፣ ከበው ነበረ። ትናንትና ያው ክፈቱ በማለት ፖሊሶችና አንዳንድ እንትኖች ማስገደር ጀምረው ነበረ። ሰው ግን ሊቀበላቸው ስላልቻለ ያው ትተው ሄደዋል።
በተመሳሳይ በሰሜን ወሎ ዋድላ ደላንታ ነዋሪ ሆኑና ስማቸውን እንዳንጠቅስ የጠየቁን ነዋሪም በከተማው የግብር ተመን ያስቆጣቸው ነጋዴዎች በከፊል ስራ ማቆማቸውን ገልጸውልናል።
ዋድላ ያው እንግዲህ አልፎ አልፎ ያው አሉ የተዘጉ ቤቶች፣ ግን ያው የህዝቡ እንትን በዚህ በግብር ምክንያት በጣም ከፍተኛ ሮሮና ለቅሶ ነው ያለው በየቤቱ በየሱቁ በየመስሪያ ቤት ገቢዎች መስሪያ ቤት ብታዩ ራሱ በቃ ሰው መፈጠርሽ ነው የሚያስጠላ። እና ለአቤቱታ የሄደ ሰው እንኳን ለአቤቱታ ሄዶ ግብር ተጨመረብኝ በዛ ብሎ የሄደ ሰው ተጨምሮ የሚሰጥበት በረንዳ ተነሳ የምትቀመጥ ሴት እንኳን ማለት ነው እያለቀሰች በምሬት እያነባች ነው ያለችው። እና በጣም አሰቃቂ ሁኔታ ላይ ነው ያለው። ለመፈጠርን የሚያስጠላ ሁኔታ ላይ ነው ያለው። በጣም ህዝቡ በጣም እየተሰቃየ ነው ያለው።
በሌላ በኩል በኦሮሚያ ክልል በጉደር በአምቦና በጊንጭ የሚገኙ ያነጋገርናቸው ነዋሪዎች የታሰሩ አመራሮች ይፈቱ፣ ያለ አግባብ የተጫነው የግብር ግምት ይነሳ በሚል ተቃውሞ ሱቆች መዘጋታቸውን ገልጸውልናል። የጉደር ከተማ ነዋሪ ማምሻውን ደውዬ አነጋገሬ ነበር።
ተቃውሞ አለ ምናምን የለም። ሁሉም ዝግ ነው ለጊዜ ዛሬ ማለት ነው።
ለምንድን ነው የተዘጋው? ምክንያታቸው ምንድን ነው?
ፖለቲካ እንትን የታሰሩት ይፈቱ ነው እዛ ነው።
ሰልፎች ነበሩ ወይስ መዝጋት ብቻ ነው?
መዝጋት ብቻ ነው። ሰልፍ የለም፣ ዝግ ነው። ሁሉም ነገር ዝግ ነው። ትራንስፖርትም የለም።
በተመሳሳይ ግንጭ ከተማ ውስጥ ስላለ ሁኔታ አንድ ነዋሪ ጠይቀናል።
አድማ አለ። አድማ ላይ ነው አስከንጂ ቆሚ ጽፋ መውጣ ማን እንደዳለ ባሁን ከምዚ ጽፋራ እናንተ ማን እንደዳለ ጽፋራ ኮንኮላካን
ሱቆች ዝግ ናቸው። ንግድ ቤቶችም ዝግ ናቸው። ከተማይቱ ውስጥ መኪና አይንቀሳቀስም። ለዚህ ምክንያቱ ዶክተር መረራና ሌሎችም በየእስር ቤቱ እየተንገላቱ ያሉ የፖለቲካ እስረኞች ይፈቱ የሚል ነው። ሁለተኛም ከህዝቡ ገቢ በላይ የተጫነበት ግብር እንዲነሳ ለመጠየቅ ነው። ሶስተኛ ለመብቱ የሚከራከረውን ህዝብ በየመንገዱ ማሰቃየት መደብደብ ስለበዛ ነው ይህ ተቃውሞ የተነሳው። መንግሥት ደግሞ በኃይል አስገድዶ ሱቆችን እያስከፈተ ነው። መንገድ ላይ ከሁለት በላይ ሆኖ ሰው ከቆመ ለምን ቆማችሁ እያሉ እየደበደቡ ነው። መኪኖችም እንዲንቀሳቀሱ እያስገደዱ ነው።
በአምቦ ከተማም ተመሳሳይ የሥራ ማቆም አድማ እንደነበር ገልጸውልናል። በአጠቃላይ በአማራና በኦሮሚያ ክልል የሚገኙ ያነጋገርናቸው ነዋሪዎች እንደገለጹት ቤት ውስጥ የመቀመጥ አድማ በተለያየ ቀናት እየተፈጸመ መሆኑን ነው። የሁለቱን ክልሎች የኮሙኒኬሽን ጉዳዮች ጽሕፈት ቤት ኃላፊዎች ለማግኘት ያደረግነው ሙከራ ለዛሬ አልተሳካልንም። በነገው ዕለት ጥረታችንን እንቀጥላለን። ዓለም አቀፍ የሰብአዊ መብት ተቋማት ባለፈው ዓመት በኢትዮጵያ በአማራና በኦሮሚያ በተፈጠረው ተቃውሞ የተገደሉ ሰዎች ቁጥር ከ800 በላይ መሆኑን፣ በርካታ ሰዎች የመቁሰል አደጋ እንደደረሰባቸው እንዲሁም በሺዎች የሚቆጠሩ ሰዎች በእስር ላይ እንደሚገኙ ጠቅሰው ሪፖርት ማውጣታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ተከታዩም እዚያው አዲስ አበባ ያቆየናል። የአቶ በቀለ ገርባ የዋስትና ጥያቄ ውሳኔ ዛሬም መቋጫ እንዳላገኘ የፌዴራሉ ከፍተኛ ፍርድ ቤት ልደታ ወረዳ አራተኛ የወንጀል ችሎት አስታወቀ ይላል። በሚቀጥለው ቀጠሮ ውሳኔ ለማሰማት ቃል ተገብቷል። የአቶ በቀለ ገርባ ጠበቆች ግን ቅሬታቸውን እየገለጹ ነው። መለስካቸው አማሃ ዝርዝሩን ይዟል።
የአቶ በቀለ ገርባ የዋስትና ጥያቄ ውሳኔ ሳያገኝ ዛሬም ለአራተኛ ጊዜ ተቀጥሯል። ጠበቆቻቸው ከሳምንታት በፊት በእነ አቶ ጉርሜሳ አያኖ በሚጠራው መዝገብ ላይ ፍርድ ቤቱ በሰጠው ብይን መሠረት አቶ በቀለ ገርባ በመደበኛው ወንጀለኛ መቅጫ ሕግ እንዲከላከሉ ሲወሰን የዋስ መብታቸው እንዲከበርላቸው ጠይቀዋል። ይህ በቃል የቀረበ አቤቱታም በጽሑፍ ቀርቦ አቃቢ ሕግ አስተያየት እንዲሰጥበት ተጠይቆ አስተያየቱን ሰጥቷል። ከዚያ ወዲህ በሀገሪቱ ሕግ መሠረት በ48 ሰዓት ውስጥ ውሳኔ ሊሰጥ ይገባው የነበረ ጉዳይ በተለያዩ ምክንያቶች ሲቀጠር የዛሬው ለአራተኛ ጊዜ መሆኑ ነው። ዛሬ ሰብሳቢው ዳኛ በሕመም ምክንያት ስላልመጡ እንደተቀጠረም ፍርድ ቤቱ አሳውቋል። ከአቶ በቀለ ገርባ ጠበቆች አንዱ አቶ አማ መኮንን በዚህ ምክንያት ደንበኛቸው በፍርድ ቤቱ ነጻነት ላይ የተፈጠረባቸውን ከባድ ጥርጣሬ ተናግረዋል።
እንግዲህ በእኛ በኩል ይሄ እስካሁን የሄድንበት አካሄድ በተመለከተ በተለይ ደንበኛችን አቶ በቀለ ገርባ በጣም ቅሬታ እንዳላቸውና በተለይም ደግሞ ጉዳዩ በነጻነት እየታያላቸው እንዳልሆነ ጥርጣሬ እንዳላቸው ገልጸውልናል። በእኛም በኩል በተለይ ካለፉት ሁለት ቀጠሮዎች በኋላ ደንበኛችንን በዚህ ረገድ ለማሳመን የተቸገርንበት ሁኔታ ነው የነበረው። ምክንያቱም ዳኛ ይታመማል፣ ትክክል ነው። ግን የታመመውን ዳኛ የሚተካ ዳኛ እስከተሰየመ ድረስ ዳኛ በቀረበለት ጉዳይ ላይ ውሳኔ መስጠት ይችላል፣ ይገባዋል የሚል እምነት ነው ያለንና በተደጋጋሚ በዚህ መልክ እየተሰጠ ያለው ምክንያት እኛም አምነን ተቀብለን ደንበኛችንን ለማሳመን የተቸገርንበት ሁኔታ ነበረ የነበረው። ይህንንም ለችሎት ዛሬ ገልጸናል። እንግዲህ ችሎቱ በእርግጠኝነት ሐሙስ ውሳኔ እንሰጣለን በሚል ነው የተሰናበት ነው።
ባለፈው ቀጠሮም ሆነ ከዚያ በፊትም በነበረው ቀጠሮ አቶ በቀለ ገርባ በአካል ፍርድ ቤት ባለመቅረባቸው ፍርድ ቤቱ ለዛሬ እንዲቀርቡ ትዕዛዝ ሰጥቶ ነበረ። ይሁንና ዛሬም አቶ በቀለ አልቀረቡም። ከማረሚያ ቤቱ ተወካይ በችሎት እንደተገለጸው የፍርድ ቤቱ ትዕዛዝ ለማረሚያ ቤቱ አልደረሰውም። ፍርድ ቤቱም ይህ ትዕዛዝ ዛሬ ወጪ እንደሚደረግ ገልጾ ሐሙስ ነሐሴ 4 ቀን 2009 ዓ.ም እንዲያቀርባቸው አዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዛሬ ነሐሴ 2009 የተካሄደው አምስተኛው የኬንያ ፕሬዝዳንታዊ ምርጫና በመላው አገሪቱ የነገሰው ውጥረት ናይሮቢ ለሚገኙ ስደተኞች ከፍተኛ የስጋት ምንጭ እንደሆነባቸው ተናግረዋል። የተጋጋለው የምርጫ ሂደትና ውዝግብ እርስ በርስ ግጭት ይቀሰቅስ ይሆናል የሚል ስጋት ባሳደረበት እንዲህ ያለ ሁኔታ ደግሞ ለዝርፊያ፣ ለጥቃት እና ለእንግልት ያጋለጣል የሚል ከፍተኛ ስጋት እንዳሳደረባቸው ወደ ሌላ ሶስተኛ አገር ለመሻገር በመጠባበቅ ላይ የሚገኙ ስደተኞች ገልጠዋል። ጽዮን ግርማ ናይሮቢ ያሉ ስደተኞችን አነጋግራ ተከታዩን ዘግባለች።
ኬንያውያን አምስተኛ ፕሬዝዳንታቸውን ለመምረጥ ድምጽ ሲሰጡ ውለዋል። የዚህ ምርጫ ቅድመ ሂደት የፈጠረው አለመረጋጋትና የሰው ሕይወት መጥፋት፣ ምርጫውና ከምርጫው በኋላ ሊመጣ ይችላል ተብሎ የሚታሰበው ብጥብጥ በናይሮቢ ለሚገኙ ስደተኞችም ስጋት ሆኗል። በአፍሪካ ምርጫ በሰላም አለመከናወን እንደ ባህል እየተቆጠረ ነው የሚለው ናይሮቢ ከገባ ከሁለት ዓመት በላይ የሆነው በኢትዮጵያ የጃኖ መጽሔት አዘጋጅ የነበረው አስናቀ ልባዊ ነው። የአፍሪካ ምርጫ ከችግር ነጻ ነው ማለት አይቻልም ይላል። ይህ ደግሞ ለእኛ ለስደተኞቹ ተጨማሪ ስጋት ነው ብሏል።
በእያንዳንዱ እንቅስቃሴ አይዲ ይጠየቃል። ለምን መጣ፣ እንዴት መጣ ይላል። አንድ ስደተኛ ደግሞ ከሀገሩ አምልጦ ሲወጣ
ወዲያውኑ የስደተኛ ማረጋገጫ መታወቂያ ወይ ወረቀት ካልያዘ በነፃነት መንቀሳቀስ አይቻልም እዚህ ናይሮቢ። ስለዚህ በማንኛውም ሰዓት ፖሊስ ስፔሻሊ በፖሊስ አካባቢ ትንሽ ችግሮች አሉ። ያው ከእስር ጀምሮ እስከ ከፍተኛ ገንዘብ እስከ መጠየቅ ድረስ ይደርሳል። ያን ገንዘብ መክፈል ካልቻለ ይታሰራል። በየጊዜው ይገባል ይወጣል። ተገዶም የመመለስ ሁኔታዎች አሉ። እንዲህ ተዘርዝሮ የሚያልቅ አይደለም ችግሩ። ትንሽ በተለይ አዲስ የሚመጣ ስደተኛ ላይ ትንሽ እንትን ያስቸግራል። እዚህ እኛ ነዋሪ የሆነው ላይ ትንሽ አሁን ጥሩ አይደለም ሁኔታው። በተለይ ከዚህ ከምርጫው ጋር በተያያዘ ወከባዎች አሉ።
የቆንጆ መጽሔት ዋና አዘጋጅ የነበረችውና አሁን በስደት በናይሮቢ የምትገኘው መልካም ሞላ በዚህ ስጋት ምክንያት እስካሁን ከቤት እንዳልወጣች ትናገራለች።
ሁለት ነገር ያሰጋናል። እኛ ፖሊሶችም ያሰጉናል፣ ነዋሪው ደግሞ እርስ በርስ ግጭት ይኖራል ብለው ይጠብቃሉ። ኬንያኖች ራሳቸው እሱም ያሰጋናል። ፖሊሶች መጠው ድንገተኛ ፍተሻ ያደርጋሉ። ዛሬ ራሱ አንድ ሰው አልበጥሞናል። የአንድ አብቻዊ ተጠቅመን ነው በሚል ፖሊሶች መጠው ፈትሸውባት ይሄደዋል። መንገድ ላይ ካገኙት የተለመደ ነው ገንዘብ መጠየቅ።
ስለዚህ አሁን ወደ ባሰ ነገር ሊሄድ ይችላል ነው?
አዎ አሁን ፈርተዋል። እዚህ እነዚህ ኬንያ ውስጥ በራሳቸው ግጭት ይፈጠራል ብለው ስለፈሩ ወደ ገጠር ይሄዳሉ።
ዜጎቹ
ግጭት ይኖራል ተብሎ ይጠበቃል። ዜጎቹ በራሳቸው አብዛኞቹ እንደዚህ በተለይ ሱቅ ያላቸው ምናምን ታክሲ ያላቸው ስንጠይቃቸው ወደ ገጠር እንሄዳለን ምናምን የሚሉ ሰፈር ያሉት ማለት ነው ሰርተዋል እነሱ እራሳቸው። እኛም ያው እንግዲህ ምንም ከሌላ የለን ቤት ይመጣሉ ብለን እንሰራለን፣ ይዘርፋሉ ብለን እንሰራለን። በጣም በቃ ስጋት ላይ ነው ያለ ነው። በጣም ከባድ ነው ደግሞ አሁኑ ውጥረት ነክሷል። ብቻ በጣም ያስፈራል።
ዮናስ ሀጎስ 7 ዓመት ሆኖታል። እርሱም እንደ አስናቀና መልካም ወደ ሶስተኛ ሀገር ለመሸጋገር ተራውን በመጠባበቅ ላይ ይገኛል። በናይሮቢ የሚከሰተው ማንኛውም ነገር የስደተኞች የሁልጊዜም ስጋት ነው ይላል።
ኬንያ ውስጥ አንድ ነገር ሲፈጠር የመጀመሪያ ቀላሎቹ ታርጌቶች ስደተኞች ናቸው። ይህንን ከዚህ በፊትም በተደጋጋሚ አይተነዋል። ለምሳሌ ባለፈው ዌስት ጌት ላይ በተደረገ ጥቃት አብዛኛውን መከራና ዋጋ የከፈሉት ስደተኞች ናቸው። ከዛ በኋላ ኦፕሬሽን ሰላማ ተብሎ ስደተኞች በየመንገዱ እየታፈሱ ከየቤታቸው ከመኖሪያ ቤታቸው እየተዘረፉ ሴቶችም እየተደፈሩ የተለያየ ሰብአዊ መብታቸውን የሚጥስ ተግባራት ተፈጽሞባቸዋል እና አሁንም ምርጫውን ተከትሎ ቫዮለንስ ወይም ሁከት ከተነሳ የመጀመሪያ ታርጌቶች የሚሆኑት ያው ስደተኞች ናቸው። ምክንያቱም ስደተኞች ናቸው ቀላሎቹ ታርጌቶች። አብዛኞቹ በተለይ በተቃዋሚ በኩል ያሉ ስራ አተናል የሚሉ ሰዎች ስደተኞች ስራቸውን እንደቀሟቸው ነው የሚያስቡት። ስደተኞች የተወሰኑ ስደተኞች እዚህ ንግድ ላይ ምናምን የሚንቀሳቀሱ ስደተኞችን እንደ ጠላት ነው የሚያዋቸው። ያ ነገር ስላለ ሁከት ከተነሳ የመጀመሪያዎቹ ጥቃት ይደርስባቸዋል ብዬ የማስበው ያው እኛ ነን፣ ስደተኞች ነን ነው ብዬ የማስበው።
ከስደተኞች ደግሞ ኢትዮጵያውያን የበለጠ ለአደጋ ይጋለጣሉ የሚል ስጋት አለ ይላል።
ሌሎች ሀገር ስደተኞች ስታያቸው ለምሳሌ የሱዳን፣ የሶማሊያ፣ ኮንጎ፣ ብሩንዲ፣ ሩዋንዳ እነዚህ ሀገር ስደተኞች አሉ እዚህ ሀገር እና አብዛኞቹ የተጠናከረ የሆነ ኮሚኒቲ አላቸው፣ ጠንካራ የሆነ ኮሚኒቲ ነው ያላቸው በተለይ በስደተኛው ደረጃ ማለት ነው። እና ይሄ ኮሚኒቲ ብዙ ጊዜ ስደተኞች አላግባብ ሲታሰሩ ሄደው ተከራክረው በማስፈታት ጠበቃ ቀጥረው በማስፈታት እንደዚሁም ስደተኞች ሁከት እንደዚህ አይነት ነገር ሲነሳ ዲስኦርደር ነገር ሲፈጠር አስፈላጊ የሆነ መረጃ በማቀበል ኮሚኒቲዎቹ ለስደተኞቹ ድጋፍ ያደርጋል። የኢትዮጵያ ኮሚኒቲን ካየሽ የኢትዮጵያ ኮሚኒቲ የለውም ማለት ትችያለሽ። ምክንያቱም ያለው አንድ ኮሚኒቲ ነው። እሱም ከ2015 ጀምሮ ፋንክሽን እያደረገ እየተንቀሳቀሰ አይደለም። በኬንያውያን ደረጃ እዚህ አሁን እኔ ከምኖርበት ሰፈር እንኳን ብዙ ኬንያውያን ቤታቸውን ዘግተው እየሄዱ ነው ወደ ትውልድ ሀገራቸው፣ ግማሹ ወደ ሌላ ሻል ወዳለ ሰፈር እየተንቀሳቀሱ ነው። ምክንያቱም ሁከት በተለይ ከተነሳ የሚነሳል ተብሎ የሚጠበቀው እኛ አሁን ያለንበት ሰፈር ነው። በጣም ሞር ቫዮለንት ይሆናል ተብሎ የሚጠበቀው እና ከዚህ በፊትም ይሄ ሰፈር ሙሉ ለሙሉ ተቃጥሎ ነበር ማለት ትችያለሽ። አሁን ያለውበት ሰፈር በዚህ በሁከት 2007 በተነሳ ሁከት ያንን በማስታወስ ቤታቸውን ዘግተው እየሄዱ ያሉበት ሁኔታ አለ።
የቀደመውን ሁኔታ በማስታወስ ሰዎች የሚያስፈልጋቸውን ነገር እየገዙ እቤት ውስጥ ተቀምጠው እንዳሉ የገለጹት እነዚህ ስደተኞች በእንዲህ ያለ ሁኔታ ውስጥ የምንኖር ስደተኞች ሁሌም በስጋት ልባችን እንደተንጠለጠለ ነው ይላሉ።
ወደ ቀጣዩ ዘገባ እናልፋለን። ሴት ተማሪዎችን ወደ ሳይንስ፣ ቴክኖሎጂ፣ ምህንድስናና ሂሳብ ዘርፎች ለመሳብና ለማነቃቃት የተጀመረው የኮምፒውተር ክህሎት ስልጠና ዓላማውን እያሳካ መሆኑን በአዲስ አበባ የዩናይትድ ስቴትስ ኤምባሲ አስታውቋል። የዚህ ዓመት ሰልጣኞችንም ዛሬ አስመርቋል። እስክንድር ፍሬው ነው የዘገበልን።
ባለፈው ዓመት የተጀመረው የዩናይትድ ስቴትስ ኤምባሲ ፕሮጀክት ነው ዘንድሮ ለሁለተኛ ዓመት የቀጠለው። የዘንድሮ ሰልጣኞች ሴት ተማሪዎች ወደ ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እና ሂሳብ ዘርፎች እንዲሳቡ ለማድረግ ያግዛሉ የተባሉ የኮምፒውተር ክህሎት ስልጠና ወስደዋል። በህይወት ክህሎትና በሌሎች ተያያዥ ዘርፎችም ሰልጥነዋል። አምና በአዲስ አበባ በ40 ተማሪዎች የተጀመረው ስልጠና በባህር ዳር፣ በጅማ፣ በድሬዳዋና በመቀሌም በመቀጠል 200 ተማሪዎችን ተሳታፊ አድርጓል። ተሳታፊዎቹም የ10ኛ ክፍል ፈተና ወስደው የተሻለ ውጤት ያመጡና ወደ መሰናዶ ያለፉ የ11ኛ ክፍል ተማሪዎች መሆናቸውን የኤምባሲው መረጃ ያመለክታል። ዛሬ በአዲስ አበባ ከተመረቁት አንዷ ከአዲስ ከተማ የመሰናዶ ትምህርት ቤት የመጣችው የአብጸጋ መኮንን ስልጠናው የተሻለ ዝግጁ እንድትሆን እንዳደረጋት ትናገራለች።
እኔ ለምሳሌ አሁን ኮምፒውተር ሳይንስ ተማሪ ሆኜ ዩኒቨርሲቲ ብገባ ኖሮ ይሄንን ጂሲሲን ሳልማ ፈርስት ኢየር ላይ እርግጠኛ ነኝ ምንም የማውቀው ነገር ላይኖር ይችላል። ትሬነራችንም ልክ ነበረች እና እኔ ስገባ ትል ነበረ ምንም የማውቀው ነገር አልነበረም እና
እዚህ ምታሰለጠናችሁ ማለት ነው?
ያው ከዛ በኋላ ግን አሁን ሰዓት ላይ ባለኝ እውቀት የተነሳ ብገባ ከተማሪው የተሻልኩ ሆኜ ለመገኘት እችላለሁ ብዬ አምናለሁ። እርግጠኛም ነኝ።
ኮምፒውተር ሳይንስ የሚል ጠቅሰሽልኛል። አንቺ አሁን ወደ መሰናዶ ትምህርት ቤት አልፈሻል። ዩኒቨርሲቲ ስትገቢ ምንድን ነው ማጥናት የምትፈልጊው? ምንድን ነው ምኞትሽ? ራስሽን እያዘጋጀሻለሽ? ለምንድን ነው?
እኔ ኮምፒውተር ሳይንስ ተማሪ ነው መሆን የምፈልገው እና ለብዙ ነገሮች አዲስ አልሆንም ብዬ ገምታለሁ። ምክንያቱም እዚህ ብዙዎቹ ነገሮች አይቻቸዋለሁ ማለት ነው።
አዲስ የተሾሙት በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ትሮይ ፊትረር ለአሜሪካ ድምፅ እንዳሉትም ፕሮጀክቱ የታሰበለትን ዓላማ እያሳካ ነው።
ፕሮጀክቱ የታሰበለትን ዓላማ በሰፊው አሳክቷል። የጀመርነው በ40 ተማሪዎች ነው። አሁን በአንድ ጊዜ የሚሰለጥኑት ከ200 በላይ ሆነዋል። የበለጠ መሻሻሉን እንደሚቀጥልም ተስፋ እናደርጋለን። ዋናው ጠቃሚ ነገር እነርሱ እነዚህን ክህሎቶች መማራቸው አይደለም፣ ነገር ግን ወደ የትምህርት ቤቶቻቸው ተመልሰው ይሄዱና ስለዚህ ሥልጠና ይናገራሉ፣ መረጃውን አሰራጭ ይሆናሉ ማለት ነው። በትምህርት ቤቶቻቸው የሚገኙ ሌሎች ተማሪዎችን እንደሚያነቃቁና ይህንን ለወደፊትም እንደ መልካም አጋጣሚ መጠቀማቸውን እንደሚቀጥሉ ተስፋ እናደርጋለን።
የዩናይትድ ስቴትስ ኤምባሲ ባለፈው ዓመት ካስመረቃቸው የመጀመሪያ ሰልጣኞች አንዷ የነበረችው ዊሊ ጠና በስልጠናው ምክንያት የዘንድሮው የትምህርት ዘመን የተሻለ እንደሆነላት ትናገራለች።
ትምህርት አካዳሚካሊ ከሚሰጠን ኤግዛም በተጨማሪ ፕሬዘንቴሽን ምናምን በሚሰጥ ጊዜ የሚያዙ ማርኮች አሉ፣ ከባድ ማርኮች ማለት ነው። እነዛን እኛ በብቃት ነው የምንወጣው። ይሄ ራሱ ላለን ውጤት አሪፍ ነው የሚሆነልን ማለት ነው እና በዚህ ምክንያት የደረጃ ተማሪ እንድንሆን አድርጎናል። እግዚአብሔር ይመስገን በጥሩ ውጤትም ወደ ዩኒቨርሲቲ እንድናልፍ ረድቶናል ማለት ነው።
አልፈሻለሁ ወደ ዩኒቨርሲቲ?
አልፌያለሁ። ጥሩ ውጤት
ታመጣሽ። ምደባውን አውቀሻል? ታውቋል። ገና ነው
ምደባ። ገና ነው ግን አሪፍ ነው። 4.90 ነው ያመጣሁት ማለት እንደ ሶሻል ተማሪ አሪፍ ነው።
በምረቃው ስነ ስርዓት ላይ የተገኙትና የምስክር ወረቀት የሰጡት በአትላንቲስ መንኮራኩር ለሁለት ጊዜ ወደ ጠፈር የመጠቁት የናሳ ጠፈረተኛ ሊላንድ ሜልቪን ከነዚህና መሰል ተማሪዎች አንጻር ትልቅ ተስፋ እንደሚታያቸው ነው ያብራሩት።
watching you know a spark and then a fire and then a raging fire
እነዚህን ሴት ተማሪዎች መመልከት እሳት ውስጥ ብልጭታ እንደማየት ነው። ያንን ከአይናቸው መመልከት ይችላለሁ። መድረክ ላይ የተናገሩት ሁለት ሴቶች ስልጠናው እንዴት ሕይወታቸውን እንዲሁም የሚሰሩትን እንደለወጠላቸው ገልጸዋል። ይህንን ሳይ የጠፈር ጣቢያውን አስባለሁ። እነዚህ ተማሪዎች ባላቸው የኮምፒውተር ክህሎት የወደፊቶቹ ጠፈርተኞች ይህች አገር እንድታድግ የሚያግዙ ሳተላይቶችንና ሌሎች ነገሮችን የሚገነቡ ሊሆኑ ይችላሉ። ስለዚህ ያ ጉጉትና ብልጭታ በጣም ኃይለኛ ነው። ባይኖቻቸውና በልባቸው ተመልክቻለሁ።
ከተማሪዎቹ ጋር የተደረጉ ተጨማሪ ቃለ ምልልሶችን በሌላ ዘገባ መለሰባቸዋለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻ የስልክ መስመር 2022059942 የውስጥ መስመር 14 ከሰቃዩ የተቀበልናቸው ከእናንተ አስተያየቶች ለሰዓቱ እነኚህን እንሰማለን።
ትላንት ወደ ሰለሞንና ጽን ግርማ አንድ ዘገባ ዘጋጅተው ነበረ። የመጀመሪያው ዘገባ በጣም አሳዛኝ አስገራሚ ሆኖ ነበር ያገኘሁት። ማንም እንደዛ እንደሚያዝንና እንደሚጨነቅ የታወቀ ነው። እና በተለይ በተለይ አስተማሪ ትምህርት ቤትና አስተማሪ ልጆችን እንደ ማበረታታት ሞራል እንደ መስጠት ማግለል ጥሩ እንዳልሆነ ከወዲሁ ሁላችንም መገንዘብ ያለብን ይመስለኛል። ትምህርት ቤቶች በአጠቃላይ እንኳንስ ትምህርት ቤት ሊያገላቸው ይቅርና እዚያም የሚማሩ ተማሪዎች ራሳቸው እንዳያገላቸው፣ ህጻናትን እንዳያገላቸው ሰብስበው ማግለል እንደሌለባቸው፣ እነዚህ ልጆች ወደው እንዳልሆነ ያደረጉት ተገደው ከአቅማቸው በላይ በመሆኑ እንጂ ፈልገውት አስበውት ያደረጉት እንዳልሆኑ ነው። ትምህርት ቤትም አስተማሪም ማስተማር አለበት። እነሱም የሞራል ድጋፍ መስጠት አለበት። እዚያ የሚማሩትን ተማሪዎችን ጭምር ንቃት መስጠት ነው የሚፈለገው እንጂ ተማሪዎችን ማግለል እጅግ እጅግ አጠያያቂና የሚያስጠይቅ ጉዳይ ሆኖ ነው የሚሰማኝ። ምክንያቱም እነዚህ ልጆች በጣም ህጻናት ናቸው። 6 7 8 9 ነው ከዚሁ ጀምሮ ትምህርት አቋርጠው ምድር የሚሆኑት። አትሊስት ህብረተሰቡንም ጭምር ማንቃት አለበት። ትምህርት ቤት የትኛውን ትምህርት ቤት ኤሌመንታሪ አንስቶ እስከ ሀይ ስኩል ያሉት ትምህርት ቤቶች ህብረተሰቡን ማንቃትና ትክክለኛውን ምርሆ መስጠት በጣም አስፈላጊ ነው እላለሁ። በጣም አመሰግናለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ከምሽቱ 3:37 እየሆነ ነው። ሁለተኛውን የፕሮግራም አጋማሽ እንጀምራለን ከጥቂት ደቂቃ በኋላ። ከዛ በፊት ግን ምንድን ነው ያለ
ዛሬ ሙዚቃ አይደለም። ትላንትና አድማጮች ጋር ጠየቀኸኛል ፊት ለፊት። ሰሞነ ጾም ነው። ሰሞኑ
ጥሩ ነው።
የጾም
ሳታመካኝ ብላኝ ይባላል። አንተም ፍልግሃዋል። ጥሩ ነው። እኔም ብያለሁ።
አንተ ጥያቄ አቅርባ አስታውሰ በተደረገው መሰረት ነው። አዲሱ
ታዲያ ትላንት አሸሸ ግዳሜ ስትል እንደሆነ
ያው እንግዲህ በገና አቀርቦልሃል። ዛሬ ለጾሙን ለሚጾሙትም ሙዚቃም ለሚያደርጉ በገና ልየት ያለ ስንትናጋ
መልካም ምርጫ ነው። አመሰግንሃል ጾመኞች
ፈስ ቅዱስ አሃዱ ለከ በየሰላም ታላደርስ ለፈጠርከ አንተ ላኛው ንጉስ እንዴት አለ መጥቼስ ካይ ድረስ ያስደንቃል እና ኗራቸው የጥንቱን ያብዩል የመፈስ ቅዱስ የሶስቱ ሶስቱ ናቸው ማካል በገጽ በስም አንድ ናቸው በትዛዝ በግብር ፍጹም ስላሶችም ቀድማ ዓለም ሲኖሩ ዓለም መፍጠር ሁድ በሰርክ ጀመር ያን ጊዜውን ሰባት ፈጠሩ ቅጽበት አስቀድሞ ሰማይና ምድር በፊት አራተኛ መላእክትና ጽልመት ሰባተኛ ማይና ንፋስ እሳት ባርም ሆነ ይህንን ሁሉ ፈጥረው ተናገሩ ለይኩን ብርሃን ብለው ሰኞ ጧት ከፈሉት ከሶስት አንደኛው አዘቅት አረጉት ከምድር ሁለቱን ሰማይ አረጉት ጠፈር ማክሰኞ አብቀያሏት ምድርን አበቀለች ሳር ቅጠሉን ሁሉን ረቡን ረቂቅ ስናን ሲሰሩ ከዋክብትን ፀሐይ ጨረቃን ፈጠሩን ሐሙስን አልተውምና መፍጠር የሚበሩን ላላቸውን ነገር የማይበሩን የሚሄዱትን በእግር በባህርም አሳጉ ማድሬ ሳይቀር አርፍጧት አዳምን ይመረባት ንግበር ብለው በእነሱ አምሳል ሰሩት በሰልስት ሔዋንን ፈጥረው ሰጡት ትርዳ ብለው ብቻውን ሆኖ ቢያዩት የስላሴዎች ለፍጥረታቸው ፍጻሜን በሰባት ቀን ብቻ ሆነች ቅዳሜ
በበገናው ስልት
እናመሰግናለን።
አለም ዋጋ ነበሩ የተጫወቱልን። አድማጮች ሁለተኛው አጋማሽ በእርግጥ ዘልቀናል። አዲሱ ርዕሰ ወሬዎቹን ባጫጭሩ ዜጋ
አንድ ሁለት አጫጭር ዜና አለኝ። የዩናይትድ ስቴትስ የከርሰ ምድር ጥናት እንዳመለከተው በሬክተር መለኪያ 6.5 የተመዘገበ ርዕደ ምድር የቻይናን ሹዋን ተራራማ ክፍለ ሀገር ዛሬ ማለዳ መጥቷል። የቻይና መንግስት በሰጠው መግለጫ እስከ 100 ሰዎች ሳይሞቱ እንዳልቀሩ፣ በብዙ ሺዎች የሚቆጠሩ ደግሞ እንደቆሰሉ ተገርግጧል። ይሁንና ቢያንስ 30 ሰዎች መሞታቸው ደግሞ ተረጋግጧል። ቬኔዙዌላ ውስጥ ላለፉት 4 ወራት በተካሄደ ጸረ መንግስት አመጽ ከተገደሉት 125 ሰዎች አብዛኛዎቹ የሞቱት የደህንነት ኃይሉ ከተገቢው በላይ ኃይል በመጠቀሙ እንደሆነ የተባበሩት መንግስታት የሰብአዊ መብት ቢሮ አስታውቋል። ቢሮው ይፋ ላደረገው አሃዝ መሰረቱ ዛሬ የተገለጠው የምርመራ ውጤት ሲሆን 46 ሰዎች በደህንነት ኃይሎች፣ ሌሎች 27 በአፍቃሪ መንግስት ታጣቂዎች ተገድለዋል። ቀሪዎቹን ሰዎች ማንና እንዴት እንደተገደሉ በምርመራ ውጤቱ ላይ አልተመለከተም። ዩናይትድ ስቴትስ በሽብርተኛነት የፈረጀችው አንድ የፓኪስታን እስላማዊ የበጎ አድራጎት ድርጅት ወደ ፖለቲካው መድረክ መቀላቀሉን ይፋ አድርጓል። ቡድኑ የአሁን አቋሙን ይፋ ሲያደርግ ወደፊት በብሔራዊ ምርጫዎችም ለመወዳደር ዓላማ እንዳለው አመልክቷል። ርዕሰ ዜናው ይኸው ነው።
አዲሱ ወደ ሁለተኛው አጋማሽ በዚሁ እንዝለቅ። እንግዲህ ከዜናዎቹን ተከትሎ ሐኪሞን ይጠይቁ።
ሐኪሙን ይጠይቁ አሉላ ሙያዊ ማብራሪያ የሚያቀርቡትን የምሽቱን ሐኪሙን ይጠይቁ ቅንብር መጀመሪያው አጋማሽ ጠቆም አድርገሃል። ቅድመ ስኳር በሽታ ምንድነው?
አዲሱ ትክክል ነው። ቅድመ ስኳር በሽታ እንግዳም ስለሆነ በተባለው ቃል ብቻ የሚገለጥም ባለመሆኑ ስኳር በሽታ አይደለም፣ ግን ቅድሚያ የሚመጣ ነው፣ ብዙ የሚያነጋግር ነው። ታዲያ የድምፅ ችግር ገጥሞናል። ቀደም ባለ ፕሮግራማችን የመጀመሪያውን ክፍል ያሰማነውን ሌላ ፕሮግራም መተካት ልንገደድ ነው። የአንጓ ብግነት ወይም አርትራይተስ የተሰኘውን ነው። ይህንን በቀጣይ ሳምንት ፕሮግራማችን በተሻለ ድምፅ ጥራት እናቀርበዋለን። ድምፁ ላይ ችግር አለው። ዶክተር ሞገስ ሳይ ናቸው። ታዲያ የዚህኛው ፕሮግራም ዶክተር ሞገስ ቀደም ብሎ የገለጿቸው ከፍተኛ ህመም፣ የመገጣጠሚያ አካላት እንደ ልብ አለመታዘዝ፣ እብጠት፣ እነኚህ ምልክቶች ከመከሰታቸው በፊት አንድ ሰው ለመከላከል ሊያደርግ የሚችለው ነገር አለ? ሊወስደው የሚችል እርምጃ?
አዎ፣ ባለፈው ውይይታችን ላይ በሁለት ከፍለን ነበር ያየነው። አንደኛው ብዙ ጊዜ በመጋጠሚያ ላይ በአጥንትና በአጥንት መካከል ያለው ካርትሌጅ የሚባለው ድልዳል ተበልቶ ሲያልቅ ነው። እሱም ኦስቲዮአርትራይት የሚባለውን በሽታ ነው የሚያመጣው። ሌላው ግን መቁሰልን የሚያስከትል በዛ የተነሳ እብጠት፣ አንዳንድ ጊዜ የአንጓዎች አለመታዘዝን የሚያመጣው ነው። የመጀመሪያውን ከተመለከትን ብዙ ጊዜ ከእድሜ ጋር አብሮ የሚመጣ ከዛም በላይ ደግሞ ከክብደት ጋር የተያያዘ ሊሆን ስለሚችል በተለይም ክብደታችንን የሚሸከሙ መጋጠሚያዎች እንደ ጉልበት፣ ቁርጭምጭሚት፣ ታፋ የመሳሰሉት ከጀርባ አጥንታችን ዝቅ ብሎ ያለው እነሱ ለዛ የተጋለጡ ስለሚሆኑ በመከላከያነት ልናተኩርባቸው የሚገባ አንደኛ ክብደትን መቆጣጠር፣ እሱ እንኳ በኛ ሀገር ብዙም ችግር አይደለም። በሁለተኛ ደረጃ ደግሞ እንቅስቃሴ ወይም ኤክሰርሳይዝ የምንለው
የአካል እንቅስቃሴ።
አዎ፣ የአካል እንቅስቃሴ በጣም ትልቅ ጠቀሜታ አለው። የአካል እንቅስቃሴን ሊከለክል የሚችል ምንም አይነት የበሽታ ሁኔታ ወይም የጤና መታወክ ሁኔታ ስለሌለ የአካል እንቅስቃሴን በማንኛውም ሁኔታ ውስጥ ማካተት ጠቀሜታ አለው። ሁለተኛው ግን ይሄ እብጠትን፣ የአንጓ አለመታዘዝን የሚያመጣው ችግር እንደ ዱብ እዳ ብዙ ጊዜ የሚከሰት ስለሆነ በመከላከያነት ልናደርገው የምንችለው ብዙም ነገር የለም። በሽታው እንደጀመረ ቀደም ብሎ ሕክምናን መውሰድ በበሽታው ምክንያት ሊከተል የሚችለውን በኋላ የማይመለስ የአካል መበላሸትን ይከላከላል።
ዶክተር ሞገስ በሁለት ከፍለው እንደ ባህሪያቸው በአንድ በኩል ከወዲሁ ለመከላከል የሚያስችሉ ለዛ በሽታ ሊያጋልጡ የሚችሉ ሁኔታዎችን በመከላከል ሊደረግ የሚችል፣ ሁለተኛው ግን አይነት ቀድሞም ምልክት የሚያሳይ ሳይሆን ድንገት ከደረሰ በኋላ የሚረዱ ስለሆነ ፈጥኖ ወደ ሕክምና መሄድ ሊመጡ የሚችሉ የተባባሱ ሁኔታዎችን ለመከላከል ሊረዳ እንደሚችል አስረድተውናል። ወደ ሕክምና አማራጮቹ ከመሄዳችን በፊት አንድ ህመምተኛ የመገጣጠሚያ ህመም ወይም ደግሞ የአንጓ ብግነት ምልክቶች ኖረውት ወይም ደግሞ ስጋቱ ኖሮት ወደ ምርመራ ሲሄድ ምን አይነት መረጃዎችን ይዞ ሊሄድ ይገባዋል? ለምርመራው ሊረዳ የሚችል በትክክልም ህመሙ ታውቆለት እንደገለጹት ደግሞ ፈጥኖም ህክምና እንዲሰጠው በጠቃሚ ምክርነት የሚገልጿቸው ምን አይነት መረጃዎችን ይዞ መሄድ አለባቸው ሐኪማቸውን ለመርዳት?
ወደ ሐኪማቸው በሚሄዱበት ጊዜ ሁላችንም እንደምንረዳው ዳያግኖሲስ ወይም የበሽታ ስም መስጠቱ ሂደት የተለያዩ ኢንፎርሜሽኖችን በማገናዘብ ነው እና ወደ ሐኪሙ አንድ ሰው በሚሄድበት ጊዜ ምን እንደሚሰማው፣ ምን ያክል ጊዜ እንደቆየ፣ ምን ሁኔታዎች እንደሚያባብሱበት፣ ምን ሲያደርግ እንደሚሻለው፣ በጊዜም አኳያ ደግሞ ብዙ ጊዜ መቼ በሽታው እንደሚያመዝን፣ ብዙ ጊዜ የቁስለትን የአንጓ ብግነትን የሚያስከትለው በሽታ ምልክቱ በጣም ጎልቶ የሚታየው ጧት ነው። ጧትን በተመለከተ የተለየ ነገር ኖሮ ሳይሆን ሰዎች አርፈው ከቆዩ በኋላ ከረጅም ረፍት በኋላ ጧት ካልጋቸው ወይም ከመኝታቸው በሚነሱበት ጊዜ መጋጠሚያዎቻቸው አይታዘዟቸውም። እንቅስቃሴ እየጨመሩ በሄዱ ቁጥር፣ ወደ አውዲ በተንቀሳቀሱ ቁጥር ያ እብጠት እየቀነሰ ይሄዳል። በሽታው ሄደ ማለት አይደለም። በእንቅስቃሴው ትንሽ የተሻለ ሁኔታ ይሰማቸዋል። ያ ሳይክል በሚቀጥለው ቀን እንደገና ተመልሶ ይመጣል። ይሄ ቁስለትን በተመለከተ ያለው ነው። ሌላው ግን የአጥንትና የአጥንት መፈጋፈግ ስለሆነ ብዙ ጊዜ ከብዙ እንቅስቃሴ በኋላ የሚሰማ ነው እና ይሄ ትልቅ ጠቀሜታ አለው እና ይህንን አገናዝበው ለሐኪሞቻቸው በሚነግሯቸው ጊዜ ለሐኪሙ ትልቅ እገዛ ያደርግላቸዋል። እዚህ ላይ አንድ ላስገነዝብ የምወደው ነገር ቢኖር እንደ አንጓ ብግነት አይነት በሽታ በአንድ ሳምንት በአንድ ወር ታክሞ የሚለቅ ሳይሆን ለረጅም ጊዜ የሚቆይ ስለሆነ ከሐኪሞቻቸው ጋር ቲማፕ ማድረግ ወይም በአቻነት ሐኪሙ እውቀቱን እያመጣ እነሱ ስለ ችግራቸው ያላቸውን እየተነጋገሩ እጅ ለእጅ ተያይዘው ሊያቃልሉት የሚችሉ ችግር ስለሆነ አብሮ የመስራት ባህሉን ማጠናከር እንዳለብን ላስገነዝብ እወዳለሁ።
መልካም። ይህን ጠቃሚ ምክር አድማጮቻችን በዚህ ህመም ብቻ ሳይሆን በሌሎችም እንደሚገለገሉበት ተስፋ አደርጋለሁ። ዶክተር ሞገስ፣ በህክምና አማራጭነት አንድ ሰው ለህመሙ መጋለጡ ከታወቀ በምርመራም ከተረጋገጠ በኋላ ምናልባትም እንደ ህመሞች ዘርፈ ብዙነት አማራጮቹም እንዲሁ ሊለያዩ ይችሉ ይሆናል። ምን አይነት የህክምና አማራጮች አሉት?
እንደ አቅም ሁኔታ እና እንደ መድኃኒቶቹ አቅርቦት ይወሰን ነገር ነው። ብዙውን ጊዜ በመጀመሪያ ደረጃ በሀገራችን እንደ አስፕሪን ወይም የአስፕሪን ዘርነት ያላቸው መድኃኒቶች ወይንም አንታይ ኢንፍላማቶሪ በመባል ይታወቃሉ። እነሳ ጠቀሜታ አላቸው። ፕሬድኒዞን የመሳሰሉ መድኃኒቶች በአጭር ጊዜ እብጠቱን ለመቀነስ ሰውየው ህመሙ ወይም ከስቃዩ ግለሰቡ ሆነ ግለሰቧ የተሻለ ሁኔታ እንዲሰማቸው ማድረግ ሊያደርግ ይችላል። ግን ፕሬድኒዞን ለረጅም ጊዜ በሚወሰድበት ጊዜ ራሱ የሚያስከትለው ችግር ስላለ የሐኪሞችን የቅርብ ክትትል ያስፈልጋል። ሌሎችም እንዳልኩት አቅርቦት አኳያ የሚወሰን ስለሆነ በሀገሪቱ ውስጥ ሊኖሩ የሚችሉ መድኃኒቶች ለምሳሌ አንደኛው ሃይድሮክሲክሎሮኩዊን ይባላል። ኮባ መከላከያ መድኃኒት አንዱ ነው። ለአንጓ ብግነት ከፍተኛ ጥቅመት አለው። ያንን ከሐኪሞቻቸው ጋር ቢነጋገሩ በአንድ ድንጋይ ሁለት ወፍ እንደመግደል ይሆናል። ትልቅ ጠቀሜታ አለው። እሱም አገናዘቡ ይቻላል። እዚህ ላይ ስለ ብዙዎቹ መድኃኒቶች በመዘርዘር ፋንታ ላስገነዝብ የምወደው አንደኛ ባለው ተጨባጭ ሁኔታ ላይ የተመረኮዘ ይሆናል። ሁለተኛ በመድኃኒቶቹ አቅርቦት ላይ ሊሆን ይገባዋል። ግን መታየት ያለበት ነገር አንድ ሰው አንድ ሕክምና ከጀመረ በኋላ አልፎ አልፎ ክትትልን ስለሚያስፈልግ ከሁለት አኳያ፣ አንድም በሽታው በቁጥጥር ስር መዋሉን ከመረዳት፣ በሁለተኛም ደረጃ ደግሞ አንዳንድ ጊዜ አንዳንድ መድኃኒቶች የራሳቸው የሆነ ደግሞ የጎን የሚያስከትሉት አላስፈላጊ ነገሮች ሊኖሩ ስለሚችሉ ያንንም ከመከታተል አኳያ ከሐኪሞቻቸው ጋር እጅና ጓንት ሆኖ መስራት ይጠቅማል ብዬ የማስገነዝበው ለዚህ ነው። አንዳንድ ጊዜ አንዳንድ ወገኖቻችን ከውጭ ያሉ ዘመዶቻቸው መድኃኒት ሊልኩላቸው ይችላል። ያንን መድኃኒት በሚያገኙበት ጊዜ ከሐኪሞቻቸው ጋር ይህ መድኃኒት ተልኮልኛል፣ አቅምና ሁኔታ በፈቀደ ያለማቋረጥ ላገኘው የሚችለው መድኃኒት ስለሆነ የቅርብ ክትትሉን በአንተ በሐኪሜ በኩል ቢደረግልኝ እወዳለሁ የሚለውን አብሮ የመስራት ባህል ማዳበር እንዳለብን ነው ላስገነዝብ የምወደው።
ዶክተር ሞገስ ሲሳይ ናቸው። በኢንዲያና የኢቫንስቪል የሕክምና ክሊኒክ የአንጓ ብግነትና ተያያዛማች በሽታዎች ልዩ ባለሙያ፣ ለጊዜያቸው እናመሰግናለን። አድማጮች፣ አሁን ንግድና ምጣኔ ሀብት። በአነስተኛ ቦታ አነስተኛ አትክልት በገንዳ ለማምረት ያለመች ወጣት የግብርና ንግድ ሥራ ፈጣሪ የምሽቱ ንግድና ምጣኔ ሀብት እንግዳ ትሆናለች ይለናል ሄኖክ ሰማእግዜር በቀጣይ ዝግጅቱ። በከተማ አካባቢዎች የሚኖሩና የመሬት ይዞታቸው እያነሰ የመጣ ገበሬዎች በአነስተኛ ቦታና ወጪ ምግብ ለማምረትና ገቢም ለማግኘት የሚያስችል መንገድ እያፈላለጉ ነው። ይህችም የምስራች መስፍን በዚህ መልኩ እየሰራች ነው ይለናል። ወደ ቅንብሩ።
የምስራች መስፍን እባላለሁ። ከአዲስ አበባ ነው የመጣሁት። በንግድ ፈጠራና በንግድ ዙሪያ በሚለው ስር ነው የመጣሁት። በማንዴላ ዋሽንግተን መርሃ ግብር
ፐርዱ ዩኒቨርሲቲ ነበር የነበርሽው። ኢንዲያና የሚገኝ የትምህርት ተቋም ነው። ፐርዱ የነበረሽ ቆይታ እንዴት ነበር?
ፐርዱ የነበረኝ ቆይታ በጣም አጥጋቢ ነበረ። ለምንድን ነው? ትምህርት ቤቱ አሜሪካ ውስጥ ካሉት በጣም ስመጥር ዩኒቨርሲቲዎች መካከል አንደኛው ነው። ኢንጂነሪንግን፣ ኢኮኖሚክስን እና ግብርናን አንድ ላይ አጣምሮ የሚደረጉ ትላልቅ ጥናት የሚደረግበት ዩኒቨርሲቲ ነበረ እና ትልቅ ኤክስፖዠር ሰጥቶኝ
በጣም ጥሩ ነበረ ቆይታሽ። እንግዲህ ከምስራች ጋር ቅድም ስናወራ ስትነግረኝ ጥሩ የገበሬ ነጋዴ ግብርናና ንግድ ነው አንድ ላይ ለመስራት ያሰብሽው። እስኪ ስለ ስራሽ ንገሪኝ። ሀሳብ ነው ይዘሽ የመጣሽው? ብዙ ሰዎች ወደ ስራ ገብተው የንግድ ስራ ፈጠራቸውን በተወሰነ ደረጃ ስራ አስጀምረውት ገንዘብም ማህበረሰብም መቀየር የቻለና ለእነሱም ገቢ ማስገኘት የቻሉ ስራዎች ይዘው ነው የመጡት። አንቺ ግን ሀሳብ ይዤ ነው የመጣሁት አልሽ።
አዎ፣ ሀሳብ ይዤ ነው የመጣሁት ስለ ሀሳቤ በጣም እያደገ የመጣው ፐርዲው ከገባው በኋላ ነው። እንደ ሀሳብ ይዤ የመጣሁት የነበረው በትክክል ቴክኖሎጂውን ባላስበውም፣ ግን በጣም ትንሽ የመሬት ይዞታ ያላቸው ገበሬዎች በተለይም በከተማ አካባቢ የሚኖሩ ገበሬዎች እንዴት አድርገው የገቢ ምንጫቸውን መጨመር ይችላሉ፣ ያንኑ የግብርና ክህሎታቸውን ተጠቅመው የሚለውን ላይ ነበረ እንደ ችግር ፎከስ አድርጌ እየሰራሁ የነበረው እና እዚህ ከመጣው በኋላ አኳፖኒክስ ወደሚባል ቴክኖሎጂ ራሴን አስተዋወቅኩ ማለት ነው። እና አሁንም ይዤ የሚሄደው የንግድ ሀሳብ ምንድን ነው? ይሄንን አኳፖኒክስ ማለት ምን ማለት ነው? አሳንና አትክልቶችን አንድ ላይ ማምረት ነው። ይሄም የሚሆነው
በትንሽ ቦታ ላይ የሚሰራ ነው። ገበታ ወይ ደግሞ መሬት ተቆፍሮም ሆነ የመታጠቢያ ገንዳ አሮጌም ካለ በዛ ሁሉ የሚሰራ
ነው። በጣም ደግሞ እንዴት ነው ኢፌክቲቭ ነው፣ ኤፊሽንት ነው ሪሶርስን ማኔጅ በማድረግ ለምሳሌ።
ስለዚህ በትንሽ ገንዘብ በትንሽ ቦታ የሚሰራ ሆኖ ግን ምርቱ ከፍ ያለ ነው ማለት ነው።
ምርቱ በጣም ከፍ ያለ ነው። የአሳውን ቆሻሻ ወይም ዌስት ተጠቅሞ ሰላጣን የመሳሰሉትን፣ ቲማቲም የመሳሰሉትን ለተቀን የምንጠቀምባቸውን አትክልቶች ማምረት ይቻላል።
አኳፖኒክስ የምትለው በትንሽ ቦታ ትንሽ ውሃን ተጠቅሞ አሳ፣ በጎኑ ደግሞ ሰላጣ፣ ሌላ አይነት አትክልቶችን ማብቀል የሚያስችል ቴክኖሎጂ ነው። የሚሸጠው በሀገር ውስጥ የሚመረት ካልሆነ በስተቀር በውጭ ሀገር የሚመረተው ዋጋው ብዙ ነው። ታዲያ እንዴት ነው ለኢትዮጵያ አነስተኛ ገበሬዎችና አነስተኛ ገቢ ላላቸው ሰዎች እንዴት አድርገሽ ነው ይህንን የንግድ ሀሳብ ስለሆነ ልትሸጭና ለአንቺም ትርፍ ለእነሱም ደግሞ የተሻለ ኑሮና የተሻለ ገቢ ለማምጣት የምትሰሪው?
አዎ፣ ልክ ነው ሁሉም ያልካቸው ነገሮች። አሁን ከፐርዱ ኢንጂነሪንግ ዲፓርትመንት ጋር የስራ ግንኙነትን ፈጥሬ ነው የመጣሁት እዛ በነበርኩበት ጊዜ። ይሄም በአነስተኛ ዋጋ ኢትዮጵያ ውስጥ ባሉ በምንጠቀምባቸው ነገሮች እንዴት አድርጎ ያንን ነገር ዲዛይን ማድረግ ይቻላል የሚለውን ለመስራት። ስለዚህ የመጀመሪያው የንግድ ሀሳብ የሚሆነው እሱን ዲዛይኑን መስራትና እንዴት አድርገው ይሰራል አይሰራም የሚለውን ነገር ጥናት ማድረግ ነው። ከዛ በኋላ የተሻሻለው ነገር ከተገኘ ዋጋው የቀነሰ በጣም ደግሞ ምርታማነቱ የሚጨምረው አኩፖኒክስ ላይ ስንደርስ ያንን ነው ለተጠቃሚዎቻችን የምናቀርበው።
በጣም ጥሩ። እንግዲህ የንግድ ሀሳብ ነው። ብዙ ሰዎች በየማህበረሰባቸው ያሉ ችግሮችን ይመለከታሉ። ማህበረሰባችሁ ውስጥ ያሉ ችግሮችን ተመልክታችሁ ለዚህ ችግር መፍትሄ በንግድም ሆነ በማህበረሰብ ግልጋሎትም እንሻለን የምትሉ ካላችሁ የንግድ ሀሳብ እንዴት ነው የሚበለጽገው? ምክንያቱም መቼም ሰው ተወልዶ ትብቱን ቆርጦ በእግሩ መንገድ አይገባም። ቀስ በቀስ ነው ሁሉ ነገር የሚያልፈውና የንግድ ሀሳብ እንዴት ነው የሚያድገው?
መጀመሪያ ችግር ሲኖር ነው ለማንኛውም ነገር መፍትሄን ለማምጣት የምትነሳው። ከዛ ወይ ወደ ንግድ ይሄድ ወይ በማህበረሰብ ውስጥ ይፈታ የሚለውን የምታየው መጀመሪያ ከችግሩ ስትነሳ ነው። ስለዚህ ችግሩ ላይ ነበረ ከችግሩ ትነሳለ ወደ መፍትሄው ትሄድና መፍትሄውን ይሰራል አይሰራም ወደሚል ወደ እንደ ሪሰርች ወይም ፓይለት ታደርገዋለህ። እንዴት ነው ይሄ ነገር ይሆናል አይሆንም? እሱን ካረጋገጥክ በኋላ በትልቅ ሞዴል ደግሞ ኢምፕሊመንት ታደርገዋለህ ማለት ነው።
ስለዚህ መቼ ወደ ስራ የምትገቢ ይመስልሻል?
አሁን የመጀመሪያው እንዳልኩ የመጀመሪያው ፌዝ ይሄንን ጥናቱን ማድረግ ነው። ወደ 6 ወር ይፈጃል በሰራሁት እንትን። ከዛ በኋላ ግን ከሚቀጥለው 6 ወር በኋላ ወደ ስራ እገባለሁ። ስለዚህ አሁን እንዲሁ ገበሬ ያሉ በምን መልኩ ነው ገንዘባቸውን ሊጨምሩ የሚችሉት? ከዛ በተጨማሪ ደግሞ ከተማ እየሰፋ ሲሄድ እየደረሰ ያለው ነገር መሬታቸው የባሰ እያነሰ ሄደ። ከዛ ደግሞ ሲወልዱ ሲዋለዱ እንደገና መሬታቸው እያነሰ ይሄዳል እና በዛው ልክ የገቢ ምንጫቸው እየቀነሰ ይሄዳል። ስለዚህ እሱ ነው አይኔን ከፈተው እና ለእነዚህ ሰዎች የተሻለ በሚያውቁት ስኬል ዞን ውስጥ በሚያውቁት ግብርናን ነው የሚያውቁት። ግብርናን እንዴት በተሻለ ቴክኖሎጂ በትንሽ ቦታ ላይ ምርታቸውን ጨምረው ገንዘብ ማግኘት ይችላሉ የሚለውን ሳስብ ነው እንግዲህ እዚህ ጋር ያደረስኩት።
በጣም ነው እናመሰግነው። ኢትዮጵያ በጾም ወቅት መጥቼ በሃይድሮፖኒክስ ያደገ አሳና ሰላጣ እንደምበላ ተስፋ አደርጋለሁኝ። ወደ ስራ ገብተሽ መልካም የስራ ጊዜ። በጣም ብዙ ፈተና ይጠብቅሻል። መልካም ጊዜ።
በጣም አመሰግናለሁ።
ሄኖክ ሰማግዜርና እንግዳውን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የይሖዋ ምስክሮች ጽንፈኛ ቡድን ነው ሲል የሩሲያ የፍትሕ ሚኒስቴር ባለፈው ሚያዝያ ያሳለፈውን እገዳ የሀገሪቱ ጠቅላይ ፍርድ ቤት ሰሞኑን አጽንቶታል። ይህ ውሳኔ ቸርች ኦፍ ሳይንቶሎጂን ጨምሮ በህዳጣን የእምነት ዘርፎች ላይ ሩሲያ የምታካሄደው ማሳደድ አካል ነው ይላል የዛሬው ርዕሰ አንቀጽ። የሩሲያ ባለሥልጣናት በይሖዋ ምስክሮች እንቅስቃሴዎች ላይ የተጣለውን እገዳ እንዲያነሱ፣ የተዘጋውን የይሖዋ ምስክሮች የአስተዳደር ማዕከል እንዲከፍቱ፣ እንዲሁም ጽንፈኛ አድራጎቶች በሚል ሰበብ ያለ አግባብ የታሰሩ የህዳጣን እምነቶች ተከታዮችን ሁሉ እንዲፈቱ ሲሉ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ሄዘር ኖወርት መጠየቃቸውን ርዕሰ አንቀጹ አመልክቷል።
ሩሲያ የሁሉንም የሐሳብ፣ የህሊና፣ የሃይማኖትና የእምነት ነጻነት እንድታከብር በተጨማሪ እናሳስባለን።
የይሖዋ ምስክሮች በአውሮፓ የዘመን አቆጣጠር በ1880ዎቹ ውስጥ ዩናይትድ ስቴትስ ውስጥ የተጀመረና የተደራጀ እምነት መሆኑን ዛሬ በዓለም ዙሪያ ከ8.3 ሚሊዮን በላይ የይሖዋ ምስክሮች አማንያን መኖራቸውንና ሩሲያ ውስጥ ወደ 175,000 የእምነቱ ተከታዮች እንዳሉ ርዕሰ አንቀጹ ጠቁመዋል። በዓለም አቀፍ የእምነት ነጻነት ጉዳዮች ላይ ለዩናይትድ ስቴትስ ፕሬዚደንትና ለተወካዮች ምክር ቤቷ የፖሊሲ ሐሳቦችን የሚያቀርበው የዩናይትድ ስቴትስ ዓለም አቀፍ የእምነት ነጻነት ኮሚሽን የሚባለው ፌዴራል ኮሚቴም የሰሞኑን የሩሲያ ጠቅላይ ፍርድ ቤት ውሳኔ ማውገዙን አመልክቷል። ርዕሰ አንቀጹ
የጠቅላይ ፍርድ ቤቱ ውሳኔ የመንግሥቱን ሰላማዊ የእምነት ነጻነት ተግባራትን ከጽንፈኛነት ጋር የማተካከል ያልተቋረጠ አካሄድ በሚያሳዝን ሁኔታ ያንጸባረቀ ነው። ምስክሮች ጽንፈኛ ቡድን አይደለም። ስለዚህም አምልኳቸውን ያለ መንግሥት አፈና በግልጽና በነጻነት ማከናወን መቻል አለባቸው።
የዩናይትድ ስቴትስ ዓለም አቀፍ የሃይማኖት ነጻነት ኮሚሽን ሊቀመንበር ዳንኤል ማርክ መልእክት ነው። ይህ ኮሚቴ ሩሲያ ታካሂዳለች ላለው የተደራጀና ለይቶ ያነጣጠረ የሃይማኖት ነጻነት ጥሰት ልዩ ስጋትን የፈጠረች ሀገር ሲል ፈርጇታል። በሩሲያ ሕገ መንግሥት በተደነገገው መሠረት ሩሲያ ውስጥ ሁሉም ሕዳጣን እምነቶች የሃይማኖትና የመደራጀት ነጻነታቸው ሊከበርላቸው ይገባል ሲል ርዕሰ አንቀጹ መልእክቱን ቋጭቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ለምሽቱ ያዝነው በዚሁ አበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ ነን።
ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን።
ደህና ደሩ።
የትግርኛ ስርጭት ይቀጥላል። Thank you.